ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች እንዲሁም ኢትዮሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። የዕለተ ቅዳሜ የካቲት 18 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ከአሁን 3 ሰዓት እስከ 4 ሰዓት የሚዘልቀውን ፕሮግራማችንን ይዤ በመስተንግዶ አብሬያችሁ የማመሸው ቆንጂት ታዬ ነኝ። ዝግጅቶቻችንን ለማስተዋወቅ
ፒሳ ይሆናል፣ ኩኪ ይሆናል፣ ፓንኬክ ይሆናል፣ ዩ ኔም ኢት ኤኒቲንግ ከስንዴ የሚሰራውን ነገር
ከጤፍ ይቻላል፣
በጤፍ መስራት ይቻላል።
ከአሜሪካ ነዋሪው የጤፍ ገበሬ ከአቶ ተስፋ ድራር ጋር የተደረገ ቆይታ አንዱ ዝግጅታችን ይሆናል። የሙስሊም ኢትዮጵያውያንን የሕፃናት ተማሪ ቤት ተሞክሮ ከሰነደው አዲስ መጽሐፍ አሽር ቤት ደራሲ ጋር የተደረገ ውይይትም አለን። ከኢትዮጵያ ቱሪስት አስጎብኚዎች ማህበር ፕሬዚደንት ጋርም ቆይታ አድርገናል። ከሁሉም የሚቀድመው ግን የዓለም ዜና ነው። አብራችሁን እንድታመሹ በአክብሮት እንጋብዛለን። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከቅዳሜ ምሽት የዓለም ዜና ጋር እንግዶ ወሌ ነኝ። በሰሜን ምስራቅ ኬንያ በአልሸባብ ሳይፈጸም አይቀርም በተባለ በፖሊስ መኪና ላይ በተከፈተ ጥቃት 2 ፖሊሶች ሲገደሉ 3 ሌሎች ደግሞ መቁሰላቸውን የጸጥታ ባለሥልጣናት አስታውቀዋል። ዳዳብ በተሰኘ የስደተኞች መጠለያ አቅራቢያ በተቀበረ ፈንጂ ላይ ተሽከርካሪው ሲወጣ አደጋው መድረሱ ታውቋል። የአካባቢው የጸጥታ ባለሥልጣናት ለቪኦኤ አስተያየት ባይሰጡም አንድ የፓርላማ አባል ግን መንግሥት አልሻባብን ለመከላከል የሚጠቀምበትን ዘዴ እንዲቀይር ጠይቀዋል። ባለፈው ሳምንትም በተመሳሳይ መንገድ የድንበር ጠባቂ ፖሊሶች መኪና የተቀበረ ፈንጂ ሲረግጥ 3 ፖሊሶች ሕይወታቸውን አጥተዋል። ላስ አኖድ በተባለው የሶማሌላንድ ሪፐብሊክ ውጊያው እየጋመ መምጣቱንና ባለፉት 3 ሳምንታት ከ100 በላይ ሰዎች ሕይወታቸውን እንዳጡ ከሕክምና ሰጪዎች የተገኘው መረጃ ያመለክታል። ከ30 ዓመታት በፊት ከሶማሊያ ተገንጥላ ራሷን በምታስተዳድረው ሶማሌላንድ ያሉ ሚሊሻዎች 3 ክልሎችን ገንጥለው ወደ ሶማሊያ መልሰው ለመቀላቀል በመዋጋት ላይ ናቸው። ተደጋግሞ የተደረገው የተኩስ ማቆም ጥሪ ሰሚ አላገኘም። የሶማሌላንድ ሰራዊት ከሚሊሻዎቹ ጋር ላለፉት 3 ሳምንታት ውጊያ ሲያካሄድ ቆይቷል። ላስ አኖድ፣ ሳናግ እና ካይን የተባሉት ክልሎች ከሶማሌላንድ ተገንጥለው ወደ ሶማሊያ መልሰው ለመቀላቀል እየተዋጉ መሆኑን የቪኦኤ አህመድ መሐመድ ዘገባ ያመልክታል። በውጊያው 105 ሰዎች ሲሞቱ 602 ደግሞ መቁሰላቸውን የአካባቢው ባለሥልጣናት አስታውቀዋል። በድርቅ ሳቢያ ቀድሞውንም ችግር ላይ ባለው አካባቢ ጦርነት መታከሉ እጅግ አሳሳቢ ነው ሲሉ የረድኤት ድርጅቶች በመናገር ላይ ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በቦኮ ሐራም ቁጥጥር ስር በነበሩትና በካሜሩንና ኒጀር በሚገኙ በርካታ አካባቢዎች የሚኖሩ በሚሊዮን የሚቆጠሩ ሰዎች በረሃብ በጎርፍና በሰደድ እሳት እየተንገላቱ እንደሆኑ የሁለቱ አገሮች ባለሥልጣናት በመናገር ላይ ናቸው። የእርሻ መሬታቸው በጎርፍና በሰደድ እሳት የወደመባቸው በሚሊዮን የሚቆጠሩ ሰዎች የነፍስ አድን እርዳታ እንደሚያስፈልጋቸው ባለሥልጣናቱ ተናግረዋል። ግጭትን በመሸሽ ቀያቸውን ለቀው የነበሩ አሁን በመመለስ ላይ በመሆናቸው መልሶ ለማስፈርና ኑሯቸውን እንደገና ለማስጀመር እርዳታ ይሻሉ ተብሏል። በአካባቢው የሚንቀሳቀሰው ቦኮ ሐራም ለ36,000 ሰዎች ሞት ተጠያቂ ሲሆን 3 ሚሊዮን የሚሆኑት ደግሞ መኖሪያቸውን ጥለው ለመፈናቀል ተገደዋል ሲል የተባበሩት መንግሥታት ድርጅት አስታውቋል። የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደሚለው በምዕራብ ማዕከላዊ አፍሪካ በሚሊዮን የሚቆጠሩ ሰዎች አስቸኳይ ድጋፍ ያስፈልጋቸዋል። ከፍተኛ የሆነ የገንዘብ እጥረት እንደገጠመው የሚያወሳው የሰብአዊ ጉዳዮች ማስተባበሪያ ቢሮ 7.4 ሚሊዮን የሚሆኑ ተረጂዎችን ለመታደግ 2.53 ሚሊዮን ዶላር እንደሚያስፈልገው አስታውቋል። በመጨረሻም አድማጮች፣ ናይጄሪያውያን ፕሬዚዳንታቸውን ለመምረጥ ዛሬ ድምፅ ሲሰጡ ውለዋል። በምርጫው 3 ተፎካካሪዎች ስልጣኑን ለመያዝ ተቀራራቢ ፉክክር በማድረግ ላይ ናቸው። በአንዳንድ የምርጫ ጣቢያዎች መዘግየትና ቴክኒካዊ ችግር ይታያል በማለት ድምፅ ሰጪዎች ቅሬታቸውን እያሰሙ እንደሆነ የኤፍፒ ዘገባ አመልክቷል። ለድምጽ ሰጪዎች ሊሰራጭ ነበር ያለውን ግማሽ ሚሊዮን ዶላር ከአንድ ተቃዋሚ ፓርቲ የምክር ቤት አባል ላይ መያዙን ፖሊስ ትናንት አስታውቋል። ቺኒየሬ ኢግዌ ከተባሉ የምክር ቤት አባል ቦርሳ ውስጥ 498,100 ዶላርና ገንዘቡ የሚሰራጭበትን ዝርዝር የያዘ ሰነድ መያዙን ያስታወቀው ፖሊስ ከአንድ ሌላ ተጠርጣሪ ደግሞ 70,300 ዶላር የሚገመት በአገሪቱ መገበያያ ገንዘብ ናያራ መያዙን አስታውቋል። ይህም ገንዘብ ድምፅ ለመግዣ እንደሚውል ተጠርጥሯል ሲል ፖሊስ ይገልጻል። 90 ሚሊዮን የሚሆኑ ድምፅ ሰጪዎች ባሏት ናይጄሪያ አዲሱ ፕሬዚዳንት አገሪቱን ከተባባሰው የጸጥታ ችግር፣ የኢኮኖሚ ቀውስና ድህነት እንዲታደግላቸው ዜጎቿ ይሻሉ። ናይጄሪያ ከወታደራዊ አገዛዝ ነጻ ከሆነችበት እንደ አውሮፓውያን አቆጣጠር 1999 ወዲህ ከሁለት ተፎካካሪ ፓርቲዎች ውጪ ለመጀመሪያ ጊዜ ተሰሚነት ያለው ሦስተኛ እጩ ብቅ ብሏል። የሰራተኛ ፓርቲው ተወካይ የሆኑት የ61 ዓመቱ ፒተር ኦቢ በወጣቶች ዘንድ ተሰሚነትን አግኝተዋል። የተሰናባቹ ፕሬዚደንት ሙሐመዱ ቡሃሪ ፓርቲ የሆነው ኦል ፕሮግሬሲቭ ኮንግረስ እና ተቀናቃኙ ሕዝባዊ ዲሞክራሲያዊ ፓርቲ የናይጄሪያን ፖለቲካ በበላይነት ተቆጣጥረውት ከርመዋል። ፒተር ኦቢ ከሁለቱ ፓርቲ ተወካዮች ጋር ከፍተኛ ፉክክር እንደሚያደርጉ ይጠበቃል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁ ይቆዩ። መልካም ምሽት።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅታችንን ከአጭር ሞገድ መስመሮች በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ማድመጥ ትችላላችሁ። አብራችሁን ቆዩ። በአሜሪካ በርካታ ግዛቶች ውስጥ የጤፍ ምርት የሚያመርቱ ገበሬ ናቸው። አቶ ተስፋ ድራር ይባላሉ። ኢትዮጵያ ውስጥ ተመርቶ የሚመጣ ጤፍ እና በየቀኑ ወደ ዋሽንግተን ዲሲ እና ወደ አንድ የዩናይትድ ስቴትስ ከተሞች የሚላክ እንጀራ የሚመገበውን ኢትዮጵያዊና ኤርትራዊ ብቻ ሳይሆን ሰፊውን የአሜሪካ ማህበረሰብ የምርታቸው ደንበኛ በማድረግ ላይ ያሉ ገበሬ ናቸው። ጤፍ በተፈጥሮ በያዛቸው ንጥረ ነገሮቹ ሳቢያ ለጤና ተስማሚነቱን ብለው እየተላመዱት ያሉትን አሜሪካውያን ከመመገብ አልፎ ጤፍ የዩናይትድ ስቴትስ መንግስት ወደ ኢትዮጵያ የሚልከው በእርዳታ የሚላክ እህል እንዲተካም ጥረት ይዘዋል። አሉላ ከበደ አቶ ተስፋን ወደ ቢሮአችን ጋብዞ አወያይቷቸዋል። የቃለ ምልልሱ የመጀመሪያ ክፍል ይሆናል ቀጥሎ የሚቀርበው።
አቶ ተስፋ ድራር፣ በቅድሚያ እንኳን ወደ ስቱዲያችን በቃሉ።
አመሰግናለሁ።
ወዲህ ወደ ዩናይትድ ስቴትስ ከመጡ ረጅም ዓመታት አድርገዋል። ለበርካታ ዓመታትም በግብርና ስራ ላይ ተሰማርተው ጤፍን በአሜሪካን ሀገር እያመረቱ ነው። ጤፍን በአሜሪካ ማሰብ በራሱ እንጀራው እንደው የየቀን ምግባችን የሆነውን ያህል የሚታሰብ አይመስልም፣ በተለይ ሩቅ ላለው እና እስኪ ወደ መጀመሪያው እንሂድ። ከዚህ ቀደም የእርሶን ታሪክ ላልሰሙ ሰዎች ይሄ ሁሉ እንዴት ጀመረ?
አዎ፣ እኔ ወደዚህ ሀገር አሜሪካን ሀገር በ1981 በፈረንጅ አቆጣጠር ነው የመጣሁን እና በዛን ጊዜ እንጀራ ስንበላ በሰልፍ ራይዚንግ በዚህ በፊኖ
በዱቄት ከስንዴ በሚሰራ ዱቄት
የሚሰራ ሰልፍ ራይዚንግ ለጤና ጥሩ ያልሆነ ነገር እዛ በዛ ነው ሰው የሚበላ የነበረው እና አንድ ጊዜ በ1982 ከአገር ቤት አገልግል መጣልኝ በጤፍ የተሰራ
እንጀራ
100% ጤፍ። ከዛ በኋላ እንዲያውም ወደዚህ አሜሪካን ለመድረስ 5 ቀን ነው የፈጀበት። ትንሽ አግቶ ነበር። ለእኛ ሌላ ነገር
ብርቅ ነበረ
ነው እና ጓደኞችን ጠርተን ቃበልተን ጓደኞቼ ለአመት ሙሉ ሲናገሩበት ነበር ጤፍ በልተው አያውቁም። ስንት አመት እዚህ መጥተው ጤፍ የሚባል በልተው አያውቁም። በዛን ጊዜ መናገሪያ ሆነ ይህ ነገር። ጓደኞቼ ጤፍ በልተን እኔ ትዝ አለኝ አገር ቤት እኔ ቤተሰቦቼ ጤፍ አምራቾች ነን፣ ገበሬዎች
ናቸው ወላጆቼ።
አዎ፣ ወላጆቼ እኔ ከኤርትራ አላ ጋዴን የሚባል እዛ ነው የተወለድኩ። የእርሻ ቦታ ነው
ጤፍ ይበቅላል እዛ።
አዎ፣ በኢሪጌሽን አድርገን
በመስኖ
አድርገን ወይንም ደግሞ ያለ መስኖ እኛ ሞተር ስለነበርን በሞተር እናጠጣዋለን። ሌሎች ደግሞ እንትን እዛ እንዳለ እዛ አላም ይባል ቦታው የእርሻ ቦታ ነው። እዛ ስለምናመርተው ከቤተሰቦች ጋር የተወሰነ አንድ 20 ፓውንድ ወይንም ደግሞ 10 ኪሎ ከአገር ቤት አስመጣው ማለት ነው። በዛን ጊዜ ተማሪ ነበርኩኝ እኔ ዩኒቨርሲቲ ኦፍ ሚኒሶታ። በዛ በመማርበት ቦታ መሬት በነጻ ሰጡኝ አንድ ግማሽ ሄክታር ይሁን እና በእጄ ዘራሁት፣ በእጄ አጨድኩት፣ በእጄ መውቀጥኩት። ከዛ በኋላ አንድ 200 ፓውንድ ሆነልኝ ማለት ነው። ከዛ እኔ ገና ተማሪ ነኝ፣ እንደውም ብር የለኝም። ከዛ ለተለያዩ ዩኒቨርሲቲ ሰጥቷቸው እንዲመራመሩበት ማለት ነው። ሶ ለአስር አመታት ይሆን ጅስት እንትን እናደርግ ነበር ኤክስፐሪመንት ለአምርተን ለከብት እንሰጠዋለን። ገና ሰው አልበላም። ግን ቀስ በቀስ
መብቀሉን ራሱን የሚችልበትን ሁኔታ ያረጋግጣችሁ የሚገኘውን ፍሬ ለሙከራ እንደዛ ታደርጉ ነበር?
አዎ። በየትኛው ቦታ ነው የሚስማማው? እኔ ገና ነው እዛ ሆን ሚኒሶታ ላይ እዛ ነው ማይ ቤዝ። እዛ ላይ መሬቱ ለጥሩ ነው፣ ጥሩ ይበቅላል። ግን ኃይለኛ ዝናብና በረዶ ይጥላል በሚታጨድበት ጊዜ እና አሁን ወደ ሌላ ስቴት ወደ አይዳሆ፣ ወደ ኔብራስካ፣ ወደ ካሊፎርኒያ፣ ወደ ቴክሳስ ተልኮ ስለነበር ዌስተርን ዩናይትድ ስቴትስ በዚህ ምዕራብ ካሊፎርኒያ እና ነቫዳ መሬቱ ተራራዎች ናቸው፣ ደረቅ ነው። ደግሞ ብዙ ዝናብ አይዘንብም። ኢሪጌሽን ተጠቅመን አሁን በነቫዳ የደንበኛ
በረሃ ነው እንግዲህ አሁን የሚነግሩን ቦታ ለማያውቀው ሰው።
አዎ በረሃ ነው ነቫዳ። በቃ ዴዘርት ነው። እንዲያውም ብዙ መሬት የለም ለእርሻ ቢሆን። ግን አሁን የኔ እርሻ በኖርዝ በአይዳሆ ድንበር ያሉ ሰፈሮች እዛ በኢሪጌሽን ነው
በመስኖ
150 ሜትር ወደ ውስጥ ቆፍረን ውሃ እናወጣለን እና በጣም ተስማምቶታል።
እያስፋፉት ነው እንግዲህ እንደሚነግሩን የጀመሩት ሚኒሶታ የሚባለው የመካከለኛው ምዕራብ ዩናይትድ ስቴትስ ግዛት ጀመሩ። እንዲያውም በጣም ለሚሆን አፈርም ቢኖረው በእርሻ በሚሰበሰብበት ጊዜ በመኸር ወቅት አስቸጋሪ በመሆኑ ለዛ የሚስማማ በመስኖ መስራት ስለሚቻል ደረቃማ አካባቢዎችን ጨምሮ መርጠው አሁን ብዙ ግዛቶች ውስጥ እያስፋፉት ነው። ምን ያህል መሬት ያካልላል አሁን እርስዎ የሚያለሙት ቦታ ጤፍ ዘርተው የሚያበቅሉበት?
አሁን አንድ 6000 ኤከር ለ3000 ሄክታር ይሆናል። በስድስት ስቴት አመርታለሁ፣ በነቫዳ፣ ካሊፎርኒያ፣ ኦሪገን፣ ስቴት ኦፍ ዋሽንግተን፣ ቴክሳስ ኤን ሳውዝ ዳኮታ እና አሁን ደግሞ ሞር
የጨመረው ፍላጎት
ነው። በቃ ሰው አሁን ከዚህ ሀገር ቆንጆ ጤፍ ነው የሚመረተው እና አሁን ሰው ለምዶታል። 20 አመት ሰው የአሜሪካን ሀገር ጤፍ አያውቅም ነበር። አሁን ግን የአሜሪካን ሀገር እንዲያውም ይመረጣል ከውጭ ከሚመጣው።
እስኪ ለአድማጮች ለተመልካቾቻችን በተለይም ደግሞ ሩቅ ላሉት በኢትዮጵያና እርሶ የተወለዱበት ሀገር ኤርትራም ጭምር አማርኛ አድማጮች ተመልካቾች ይከታተሉት ይሆናል። በዓለም ዙሪያ ያሉ አድማጮችና ተመልካቾቻችንም እንዲረዱት የጤፍ ምርት ቀደም ብሎ እንደገለጹት በ82 በአውሮፓውያኑ የዘመን አቆጣጠር የዛሬ 40 አመት ስለ ኢትዮጵያውያኑ ነበር ያስቡ የነበረው። ኢትዮጵያውያን እንጀራ ይናፍቃቸዋል፣ ግን የሚሰራው ከስንዴ የሚሰራ እንጀራ ነው። ለጤናም ተስማሚ አይደለም፣ እንጀራም አይመስልም። አሁን ከኢትዮጵያ በሚመጣው ነው ይበልጡን ኢትዮጵያውያን የሚመገቡት። ነገር ግን እርሶ ለኢትዮጵያውያኑ ብቻ ሳይሆን አሜሪካውያንም ማህበረሰብ ጤፍን እየለመደውና እየወደደው ነው። እንጀራ ሊጋግሩ ግን አይደለምና ምንድነው ሰርተው የሚበሉት? እንዴትስ ነው ገበያው ምን ይመስላል? እንዴት ነው የእርሶን ምርት የሚያገኙት? እስኪ ያጫውቱን ደሞሱ ነው።
አዎ ጤፍ በጣም እኔ ስለ ጤፍ ተናግሬ
የጤፍ ሰጣ
ማቆም አልችልም። ግን ሱፐር ፉድ ተብሎ ተጠርተዋል። አሁን ሱፐር በአማርኛ
በተመረጠና ልዩ የተፈጥሮ ይዘት ያለው የምግብ አይነት ውስጥ ገብቷል።
አዎ። እና እንትን የለውም ግሉተን የሚባል ነገር ሰብስተንስ የለውም።
ስንዴ ውስጥ የሚገኝ ጎጂ የሆነ
ስንዴ ውስጥ የሚገኝ ግሉተን ማለት ያው ከግሉ የመጣ ስም ነው። ምክንያቱም ስንዴ ከስንዴ አሁን ፒስታ ምናምን ሲሰሩ አሁን እህል ግሉተን የለውና የሌለውን ለማወቅ ከፈለክ በስንዴ ፒስታ ሲሰሩ በቃ ይጥሉታል ኤር ላይ እንደፈለጉት
ይሰሙታል። አዎ።
በስንት በጤፍ እንደዛ ማድረግ አይቻልም። ምክንያቱም ይህ ግሉተን ስለሌለ
የሚሳብ አይነት ተፈጥሮ ያለው
የሚሳብ ነገር የለውም። ይህንን ፕላስቲክ ነው በስንዴ
ያለውን
ፕላስቲክ ነው ሆድህ ውስጥ ገብቶ ዳይጀስት አይሆንም።
የማይስማማቸው ሰዎች አሉ በጤና ጉዳይ።
የማይስማማቸው ሰዎች ደግሞ ግሉተን መብላት ማይችሉ ሲሊያክ የሚባል በሽታ አለ። ስለዚህ ይህ ሲሊያክ መድኃኒት የለውም። በኦንሊ መድኃኒቱ ግሉተን የሌለው ምግብ መብላት ነው። ስለዚህ አንዱ ጤፍ ሆኖ ተገኝቷል። ሶ የኛ ካስተመሮች አሁን እንዲያውም ከኢትዮጵያኖች የሚገዙ ፈረንጁ የሚገዛው
ይበልጣል።
እነሱ አሁን ከኔ በጥሬ ነው የሚገዙት። ጥሬ ገዝተው አሉ ካምፓኒ ትላልቅ ካምፓኒዎች እንደ ኮኒያግራ ባብሬድ ሚል
የምግብ ዝግጅት የሚያደርጉ
የሚያዘጋጁ ወፍጮ ቤት አላቸው። ሲፈጩ ለነሱ በጣም ፋይን የሆነው በጣም የላመ ነው የሚያርጉት። እና ጤፍ ለፒሳ ይሆናል፣ ለኩኪ ይሆናል፣ ለፓንኬክ ይሆናል። ዩ ኔም ኢት ኤኒቲንግ ከስንዴ የሚሰራውን ነገር
ከጤፍ ይቻላል፣
በጤፍ መስራት ይቻላል።
እንጀራ ብቻ አይደለም ነው
አይደለም።
እንግዲህ ለኢትዮጵያውያን ጤፍ የባህል ምግብ ነው፣ ዋና ምግብ ነው። በሁሉም ምግቦች ውስጥ የሚመጣ ነው በአብዛኛው ምግብ እና የተለየ ምግብ ነው። እርሶ ቅድም እንደገለጹት ያለ እንጀራ መኖር የማይችሉ ያሉ ሰዎች ጭምር እንዳሉ እናውቃለን፣ እዚህ ሀገር መጥተውም የሚቸገሩ። እርሶ ግን አሜሪካዊ ማህበረሰብ በተለይ ከጤና አንጻር ካለው ጠቀሜታ እየተስፋፋ ነው፣ እየተለመደ ነው፣ አሁን ፍላጎቱ ከፍተኛ ነው ነው ያሉን። እንደው ወደ ሌላ ሁለተኛ ርዕስ ከመውሰዴ በፊት እንዴት ነው ቀደም እንዳሉት ኩባንያዎች ውስጥ ነው በሱቆች እናያለን፣ እዚህ ሀገር ታላላቅ የገበያ አዳራሾች ውስጥ ጤፍ ተፈጭቶ በላስቲክ ታሽጎ ኢትዮጵያውያንም ራሳቸው የሚገዙበት ጊዜ አለ። ለሱ የማድረስ ተቀባይነት አግኝተዋል? በምን ደረጃ ላይ ነው ያለው የእርስዎ ምርት?
የሚል ለኢትዮጵያውያን
ከኢትዮጵያ ውጪ? አዎ፣
ኢትዮጵያውያን ልክ ነው። ከኢትዮጵያ ውጪ ብዙ ብዙ ሰዎች አሁን ብዙ ካምፓኒዎች አሉ ከኔ ወስደው ኮርንፍሌክስ እንትን ሆኖ ፍላት ልክ እንደ በቀሎ የሚሰራ እንደዛ ያርጉታል። ወይንም ደግሞ ጤፉን ራሱ እህሉን ቦይል አርገ በእሳት በውሃ
እንደ ንፍሮ ቀቅሎ ማለት ነው።
ተቀቅሎ ደግሞ ባተር እዚህ ሀገር አድርገ ይክን አድ ብሉበሪ፣ ብላክቤሪ ወይም ባናና የፈለከውን ነገር ጨምረህ መብላት ይቻላል።
ከየት ያገኙታል ግን? ከየት ነው የሚገዙት? ከእርሶ ጋር ቀጥታ ይገዛሉ?
ከእኔ ጋር ገዝተው እኛ ይህንን ለማሸግ እቅድ አለን ለወደፊት። ግን ዊ አር ቢዚ አሁን ራሱ
ላይ ነው።
እኔ ከስክራች ነው የምሰራው አምርቼ ታጭዶ ተጸጥቶ ተፈጮ ወደ ካስተመር መላኩ ለራሱ ስራ ነው። ግን ወደፊት ፍሌክስ አድርገን እንዲያውም አሁን ቢራ ጀምረዋል።
በጤፍ የሚሰራ
ቢራ ተጀምረዋል።
የት ነው
አለ በእንትን ጤፍ ቢራ ብሎ አሳይሃለሁ አንድ ጊዜ።
እዚህ ዩናይትድ ስቴትስ ውስጥ ነው ግን
አውሮፓም ጀምረዋል።
ከዚህ ውይይት አስቀድሞ ስንጨዋወት እንደተረዳሁት እርሶ ጤፍን ለዚህ አገር ለሚኖረው የአሜሪካዊውን ማህበረሰብ ጨምሮ ተጠቃሚ ማቅረብ ብቻ ሳይሆን ተመልሶ ወደ ዋና ምንጩ የሚሄድበትንም ነገር እየሰሩ ነው። ወደ ኢትዮጵያ የሚሄድበት ወደ ኤርትራ ሊሄድ የሚችልበትን ሁኔታ ላይም እየሰሩ ነው። እንደተረዳ ነው የእርዳታ እህል ወደ ኢትዮጵያም ሆነ ሌሎች ሀገሮች ሲላክ በአብዛኛው ስንዴ ነው። ያንን ስንዴን ከማድረግ ጤፍን ማድረግ ይችላሉ። ጤናማ ነው። ቅድም እንዳሉት በብዙ መንገድ ደግሞ እርሶ ያጫወቱን ከስንዴ ጋር የተያያዙ ችግሮችንም ጨምረው ያንን አሳምነው የርዳታ ሰጪውን የዩናይትድ ስቴትስ መንግስት ጤፍ ወደ ኢትዮጵያ የሚልክበት ጉዳይ ላይ እየሰሩ ነው። እስኪ ያጫውቱን፣ እስኪ ንገሩን። የለየት ያለ ነገር ነው።
ይህንን ሀሳብ ያው ከአምስት ዓመት በፊት ነው ይመጣልኝ እና የዛሬ ሶስት ዓመት ይህ ጉዳይ ጀምሬው ከዩኤስ አይዲ USAID እርዳታ የሚሰጥ
የዩናይትድ ስቴትስ የተራድኦ
ድርጅት ነው እና እኔ ሳስበው ድሮ ለሀያ ዓመት ይህንን ጤፍ ከመጀመሪያ በፊት ከትልቅ ካምፓኒ ካርጊል የሚባል የአሜሪካን ካምፓኒ ሰራ ነበር። ስንዴ፣ ስኳር፣ ቢግ ኮማዲቲ መርቸንዳይዘር ወይም ኤክስፖርተርስ ናቸው እና እኔ ራሴ ወደ ኢትዮጵያ የሚሄደውን እርዳታ እኔ የምሰራበት የነበርኩ ኩባንያ ይልክ ነበር እና ሳስበው ወደ ሌላ ወደ ፓለስታይን ወይም ሌላ አገሮች አሜሪካን መንግስት እርዳታ የሚሰጣቸው የሚፈልጉት ምግብ ነው የሚሰጧቸው። ለስ ሴይ ፎር ፓለስቲኒያን የሚሰጧቸው ፊኖ፣ ስኳር፣ ዘይት ዩኖ። ወደ ኢትዮጵያ ግን ጀስት ስንዴ ብቻ፣ ያልተፈጨ ስንዴ ደግሞ ኳሊቲም አይደለም ግን
ጥራቱ የተጓደለ ነው።
አዎ፣ በፕሮቲኑ ለስ ነው ነው ነቀዝም ያለበት አለ እና ህዝቡ ግን ይበላዋል።
እርዳታ ነው ያው፣ የተቸገረ ሰው ይመገባል።
ስለዚህ እኔ ለምንድን ነው የሚወደውን ህዝብ የሚወደውን እህል ማይበላ ጤፍ የሚል ሀሳብ መጣልኝ ማለት ነው። ስለዚህ እኛ በዚህ ጉዳይ አሁን እየሰራንበት ነው። ወደ ኢትዮጵያ እዛ ለመሸጥ ሳይሆን አሜሪካን መንግስት
ከእናንተ ገዝቶ የእርዳታ እህል አድርገው እንዲሰጥ
ወደ ኢትዮጵያ እንዲውላት እንደ ያው እንትን እየተነጋገርን ነው።
በጣም የተለየ ሁኔታ ነው። እንግዲህ እንከታተላለን፣ እንደሚሳካለት ተስፋ አድርጋለሁ። አቶ ተስፋ እርሶ ዛሬ ብርቱ ገበሬ ይሁኑ እንጂ ቀደም እንደነገሩን በርካታ የዩናይት ስቴትስ ግዛቶች ውስጥ ጤፍ የሚያመርት ገበሬ ነዎት። ግን አመጣጦ መንገዶ እንደማንኛውም ኢትዮጵያዊ፣ ኤርትራዊ፣ የሌላም ሀገር ማህበረሰብ እንደሚያደርገው ወጣትነት እድሜው እዚህ ሲመጡ ትምህርት ለመማር ነው የመጡት። የተማሩትም የቴክኖሎጂ ትምህርት ነው፣ ከግብርና ጋር ምንም ግንኙነት የሌለው ነው። እስኪ ስለ እሱ ይንገሩን። እንዴት ነው ያ የቴክኖሎጂ ተማሪ ዛሬ ገበሬ የሆነው? ብዙ አመት ነው በግብርና ስራውም የቆዩት?
አዎ፣ ልክ ነው። እኔ መጀመሪያ በዚህ በኮምፒውተር ኤክሳይትድ ሆኜ ነበር። እክል ጋር አማርኛ እና እንግሊዝኛ እየደባለሁ።
ጥሩ ነው የሚናገሩት እዚህ ሀገር ላለ ሰው።
እና ኮምፒውተር ለመማር ብዬ ዩኒቨርሲቲ ገባሁ እና ኮምፒውተር ሳይንስ ነው የተማርኩት። ግን የኮምፒውተር ሙያው ቁጭ ብለህ ነው ስራው። ሰው ከአንተ ጋር የለም፣ በኮምፒውተር ፈተን ነው የምትውለው። ለእኔ አይሆንም ይህ ስራ። እኔ በግብርና ስላደግኩ በቃ ትምህርቴን ጨርሼ እንትን በቃ ነጋዴ ሆናለሁ ብዬ ዝም ብዬ ሳውዲ አረብ ነበርኩ፣ ወደዚያ ተመለስኩ።
ከዚህ ከዩናይትድ ስቴትስ?
አዎ፣ ወደ ዩናይትድ ስቴትስ። እና በቃ እሱን ትቼ አሁን የቴክኖሎጂውን ስራ ለእኔ ቁጭ ብለህ የደጅ ሰው
ከሰዎች ጋር መገናኘት መንቀሳቀስ ይወዳሉ። አንድ ቦታ ቁጭ ብሎ የሚሰራ ነገር ብዙም አይስቦትም።
እኔ በቃ ለዛ ነኝ። ጠዋት አሁን የኦፊስ ስራ አለኝ። ጠዋት ሰርቼ በቃ እወጣለሁ። ወጥቼ ብዙ ስቴት በመኪና ድራይቭ አደርጋለሁ።
የእርሻ ቦታዎች ሆነ
እኔ ርካት የሚሰጠኝ የቴክኖሎጂ በቃ ዋንስ ዩ ኖ ዋት ዲጂታል ማኒፕሌሽን ምንም እንትን አይሰጠኝም። ምንም ኤክሳይትመንት የለውም።
ብዙም ያነቃቃ ነገር የለውም አንዴ ካወቅኩት በኋላ።
ግብርናው ግን እህልን ተዘርቶ ሳየው በቅሎ አድጎ ታጭዶ ካስተመር ላይ ሂዶ በየሱቁ ሳያቸው ይህ ትልቅ እርካታ ይሰጠኛል።
ሰውን መመገብ ያውም ደግሞ ጤናማ መሆኑን እርግጠኛ የሆኑበትን ነገር ከሩቅ ከአስር ሺህ ማይል ርቀት ያለ ባህል መጥቶ እዚህ የራሱ ሀገር እያደረገ ነው። ጤፍም እንደ ሰው ሁሉ ይሄን ሀገር እየለመደ ነው። እና ምንድን ነው እንደው የወደፊት እቅዶ? አሁን በእርዳታ የሚሰጠውን ምርት በጤፍ እንዲተካ የያዙት ትልቅ ውጥን ነው። ከተሳካ ብዙ ስራም ይጠይቃል። እርሻውም እየተስፋፋ ነው ብዙ ግዛቶች ውስጥ እንዳስረዱን። ሌሎች እቅዶች አለዎት ከጤፍ ጋር የተያያዙ የሚሆኑ ከጤፍ ውጭ?
ልክ ነው፣ ልክ ነው። ጤፍ ብቻ ሳይሆን ገብስ ማመርት አለሁ።
አሁን እያመረቱ ነው።
አዎ፣ ሰላም ገብስ ሰላም ጤፍ ማሽላ ማለኝ ሰላም ማሽላ አሁን ደግሞ በርበሬ በርበሬ ከኢትዮጵያ ብቻው ፍሬውን እዚህ ሀገር አውቀለዋለሁ
በርበሬ እዚህ በቅላል
አዎ አሁንና በርበሬ ቅርብ ጊዜ ገበያ ውስጥ ያላችሁ በአንድ ኪሎ በሁለት ኪሎ ሊታሸግ በርበሬ ሽሮ ሌላ ደግሞ ቡና ቡና ደግሞ ከኢትዮጵያ ቡና ነው ቃል እዚህ ሀገር ማምረት አይቻልም ግን ሌሎች እዚህ ሀገር ማምረት ቀላል ናቸው በተለይ በርበሬ ኒው ሜክሲኮ የሚባል ስቴት እዛ ሀገር የበርበሬ ሀገር ነው እዛን አሁን በቃ እንትን ፕላንት ወይንም ዘርቼ ነው የመጣው እና የኔ ሀሳብ ምንድን ነው በዳያስፖራ የሚኖር ህዝብ ፍረሽ ጤናውን የተጠበቀ ምግብ እዚህ እንዲበላ
ትኩስ እዚሁ የፈራ እዚሁ የበቀለ ብዙ አልተጓጓለ
ለምሳሌ አሁን ጤፍ ከኢትዮጵያ የሚመጣ ኢትዮጵያ እኮ ክልክል ነው ኦፊሻል አይደለም ግን በኮንትሮባንድ የሚያወጡ ሰዎች አሉ ይህ ለኢትዮጵያ ህዝብ ይጎዳል ለምን? ዋጋውን ያስወድደዋል ወደ ውጭ ለመላክ እና I think ኢትዮጵያ መንግስት እንትን ህጋዊ አይደለም ግን በጅቡቲ አድርገው በኬንያ አድርገው ነው ወደዚህ ሀገር የሚያስመጡት ስለዚህ ይህ ነገር መቅረት አለበት እዚህ ሀገር አሜሪካ እግዚአብሔር ይባረክ ትልቅ ትልቅ መሬት አለ እንኳንስ ለዚህ ላሉ ህዝብ ወደ ኢትዮጵያም ልንመልሰው ነው
ትልቅ ነው እንዳሉት በጣም ሰፊ ሀገር ነው ለእርሻ ቦታም የሰጠ ነው እንደርሶ በጥናት ለሚያደርግና ተስማሚውን ተክል በተስማሚው ቦታም ለሚያበቅል እድሉ አለ ለአሁኑ አመሰግናለሁ እግዜር ይስጥልኝ
አመሰግናለሁ አሉላ
እግዜር ይስጥልኝ በጣም አመሰግናለሁ
ለዚህ እድል የሰጠኝ አመሰግናለሁ
አቶ ተስፋ ድራርን እናመሰግናለን ዝግጅታችን ይቀጥላል በመቀጠል ደግሞ አሽር ቤተ ከተባለ አዲስ የተመረቀ መጽሐፍ ደራሲ ጋር የተካሄደ ውይይት ይቀርባል አብራችሁን ቆዩ አሽር ቤት በቅርቡ የሙስሊም ኢትዮጵያውያንን የህፃንነት ተማሪ ቤት ተሞክሮ የሰነደ አዲስ መጽሐፍ ነው በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህርት በሆነችው ሀውለት አህመድ የተጻፈው ይህ መጽሐፍ ባለፈው ቅዳሜ የካቲት 11 ቀን በሀገር ፍቅር ቲያትር ተመርቋል። ስለ መጽሐፉ ይዘት፣ ስለ አሽር ቤት ትዝታዎችና ሌሎች ተያያዥ ጉዳዮች ለመወያየት ኤደን ገረመው ሀውለት አህመድን ጋብዛታለች።
ሀውለት አህመድ ስላገኘሁሽ በጣም ነው የማመሰግነው በአሜሪካ ድምጽ ስም ራስሽን አስተዋውቂልኝ ትንሽ ስለ እድገትሽም አያይዘሽ ደግሞ በዛው ብትነግሪኝ ደስ ይለኛል።
እኔ ደብረብርሃን ተወልጄ ነው ያደግኩት። የመጀመሪያ ድረስ ከሃይ ስኩል ደብረብርሃን ነው ያጠናቀቅኩት። ከዛ በኋላ ጅማ ዩኒቨርሲቲ በመደባ ደርሰኝ እዛ የመጀመሪያ ዲግሪን ጨርሼ የተወሰኑ ጥቂት ዓመታት ከተማርኩ በኋላ ለሁለተኛ ዲግሪ አሜሪካ ሄጄ ነበረ ሚድዌስ አካባቢ እዛ ማስተር ሴን ጨርሼ ተመለስኩኝ ወደ ኢትዮጵያ። ከዛስ ደግሞ የተወሰነ ሰራ ሆነ አሁን ደግሞ ፒኤችዲን እየተማርኩ ነው ውጭ ማሌዥያ የሶስተኛ ዲግሪን እያጠናቀቅኩ ነው ያለሁት። በአሁኑ ሰዓት አዲስ አበባ ዩኒቨርሲቲ ንግድ ሥራ ትምህርት ቤት ስኩል ኦፍ ኮሜርስ በመምህርነት እያገለገልኩ እገኛለሁ ማለት ነው።
ሀውለት እንግዲህ ወደ አሽር ቤት ከመንደርደራችን በፊት ሰዎች ከዚህ ቀደም አንቺን በተለይ የሚያውቁበት ቦታ አለና እስቲ አስታውሽልኝ።
ብዙዎች እንግዲህ የሚያስታውስ ከሆነ ከአስር ዓመት በፊት ያው ኢትዮጵያ ቴሌቪዥን ብቸኛ የሀገራችን ጣቢያ በነበረ ጊዜ ከ13 ዓመታት በፊት በኢትዮጵያ ቴሌቪዥን አማርኛ ዜና ክፍል ዜና አነብ ነበረ። ያው ዋና ስራዬ መምህርነት ነው። የዛ ኮሌጅ ዩኒቨርሲቲ አስተምራለሁኝ። ከዛ ደግሞ ማታና ቀን ነበር ዜና ማታና ቀን ብቻ ነበር። እዛ ደግሞ አማርኛ ዜና ደምና መሻቻ ሁለት አመት ነኝ ካስታወሳችሁ ማለት ነው።
እንግዲህ ባለፈው ቅዳሜ የካቲት 11 2015 አሽር ቤት የተሰኘ የልጅነት ቁርአን ስትቀሪ በነበረው ወቅት የነበሩትን ትዝታዎችን ያካተተ መጽሐፍ ጽፈሽ ለህትመት ያበቃሽውን አስመርቀሻልና የምርቃት ስነ ስርዓቱ ምን ይመስል ነበር? እንዴት ነበር?
ለከነሽ በየካቲት 11 ቀን አገር ፍቅር ቲያትር ቤት ትልቁ አዳራሽ አስመርቀናል። የምርቃ ስነ ስርዓቱ በእውነት ለየት ያለ ነበር። የመጽሐፍ ምርቃም አይመስልም ነበር። ፕሮግራሙንም ራሱ ስናዘጋጀው ራሷ መጽሐፏ የልጅነት ጊዜ ሆኖ ያው የነበረን ትስስር የምታሳይናት አስቤበት ይሄ ለማሳየት ያንን ለማሳየት መሞከር ሳይሆን ያው የራሴ ህይወት ስለሆነ እሱን ለማሳየት እሱን ስጽፍ ያው ይታያል ማለት ነው እዛው ላይ እና ከዛው ከአሽር ቤቷ ታሪክ ጋር ሊሄድ የሚችል እስኪ ስለ አብሮ በተለይ ሃይማኖቶች ይሄ አብሮ መኖር ይሄ አሁን ተከባብሮ ተሻሽሎ ምናምን የሚለውን ቃል እኔ ብዙም አልወደውም፣ ግን አብሮ የመሆኑ ጉዳይ በደንብ የሚታይበትም ስለሆነ ያንን የሚመጥን ፕሮግራም እንዲኖረን በማድረግ የተለያዩ እንግዶችን ጋብዘን ነበረ። በዚህ ጉዳይ ላይ በደንብ ዲስከስ ሊያደርጉልን የሚችሉ እና ጥሩ ፕሮግራሞች ቀርበው ነበር መድረክ ላይ።
አሽር ቤት በኢትዮጵያ ታሪክ ውስጥ እምብዛም በስነ ጽሁፍ ውስጥ ያልተሰነደ ነገር ነው ይዛ የመጣችው። ከዚህ ቀደም አንቺ በፌስቡክ ገጾች ላይ የምትጽፊያቸው የነበሩ ጽሁፎችን ነው የሙስሊም ህጻናትን ተሞክሮ የልጅነት እውነተኛ ተሞክሮችን ነው ያካተችበት። እና ሲጀመር አሽር ቤት ማለት ምን ማለት ነው? ይዘቱና ልታስተላልፊ የፈለግሽውስ መልእክትስ ምንድን ነው?
እውነቱን ለመናገር ኤደን፣ እኔ እንግዲህ በሙያዬ የባንኪንግ እና ፋይናንስ አካውንቲንግ ባለሙያ ነኝ እና ማለት ትኩረቴም ወደዛ ነው በብዛት። ነገር ግን በአጋጣሚ የሆነ ጊዜ ላይ የሆነ ቦታ ቁጭ ብዬ ነው አስቤ ዝም ብዬ ማጋራት የጀመርኩት ማለት ነው ፌስቡክ ላይ እና እዛ ማህበራዊ ትስስር ድረገጽ ላይ በማጋራ ጊዜ በርካታ በቃ ባላሰብኩት መንገድ ማለት ነው የብዙ ሰው ምላሽ በጣም ገረመኝ እና ስለ ሙስሊም ቁርአን ቤቶች፣ የትምህርት ቤቶች፣ አሽር ቤቶች፣ የተለያዩ ሀሪማዎች ብዙም የተገለጸ ነገር የለም በተለይ የኢትዮጵያው ማለት ነው እና በሊትሬቸር የተሰነደ ነገር የለውም ያንን የሚያሳይ እና ሰው ምን ያህል እንደዚህ አይነት ነገር ሊያነብ እንደሚፈልግ ገባኝ ማለት ነው እዛ ስጽፍ። ከዛም ውጭ ደግሞ ልጆቼ እኔ ትንንሽ ልጆች አሉኝ እና እነሱ ሲሰሙ የሚሰማቸው ነገር አለ እና በጣም በቃ የሚያሳዩት ሪአክሽን የሚገርም ነው። በቃ ሲደነግጡ አንዳንድ አፋቸውን ይከፍታሉ፣ አንዳንድ አይናቸውን ያፈጣሉ ሲስቁ በጣም በቃ የእነሱም ስሜት አለ። እንደገና ደግሞ የወዳጆች የዚህ ማህበራዊ ትስስር ድረገጽ ላይ ያሉ ወዳጆቼ የእነሱን ስሜት አይቼ ከዛ ይሄ በፍጹም ከዚህ በፊት በስነስርዓት እንደዚህ ተጽፎ አልበቃም። ያው ሃይማኖታዊ መንፈሳዊ ጉዳዮች ናቸው እንጂ ስለ አሽር ቤቶች በተለይ ስለ ልጆቹ ያኔ የነበር ነው ማለት ነው ቁርአን የምንቀራ ልጆች እንዴት ነበር የምንቀራው? ከጓደኞቻችን ጋር የነበረን ግንኙነት ምን ይመስል ነበር? ምክንያቱም ከጠዋት እስከ ማታ አሽር ቤት ነው የምናሳልፈው ትምህርት ካሌለ በስተቀር ማለት ትምህርት በፈረቃ ነው ያኔ። ስለዚህ ጠዋትም ተማሪ ከሆንሽ ከሰዓት የት ትገቢያለሽ? አሽር ቤት ትገቢያለሽ ማለት ነው። በጣም ብዙ የሚነገሩ ነገሮች አሉት። እኔ አሁን ያስታወስኩትን ነው ትን በአጭሩ 46 አካባቢ አድርጌ ያሰፈርኩት ማለት ነው።
እንግዲህ እስላማዊ ስነ ጽሁፎች ሲባል ለምሳሌ በትርጉም የተሰጡን የነ ሩሚን የነ ኦመር ሀያምን የተለያዩትን ነገሮች እናውቃለን። ግን አንቺ እንዳልሽው የእስላማዊ ስነ ጽሁፎች በአማርኛ በተለይ የሉም። ግን በአማርኛ ተጽፎ ወይም ደግሞ ህዝብ ጋር በሰፊው አልደረሰም እና እንደዛ ሊሆን ያልቻለው ለምንድን ነው ትያለሽ? እንደው ደግሞ የሙስሊም ማህበረሰቡም አሁን ያለው ከአንቺ መጽሐፍ ጋር ካለው ፍላጎት ጋር ተያይዞ ምን ማሰብ አለበት እስቲ ያለሽ?
እንግዲህ አሁን አድማጭ ተመልካቾችም እንደሚያውቁት መካከለኛው ምስራቅ እጅግ በጣም በቃ እነዛ ሀገራት ሊትሬቸር በጣም ሪች ነው። እኛ ጋር ብዙ መጽሐፎች በእርግጥ ይተረጉማሉ፣ በትርጉም ደረጃ ተተርጉሞ ለአንባቢ ይቀርባሉ። የራሳችንን የመጽሐፍ ድክመት ግን አለብን። በራሳችን ስልሽ ያው የሙስሊሙን ብቻ ሳይሆን ሌላውን የራሳችንን ታሪክ ሆነ አንዳንድ በተለይ ማለት ነው ሊጠቅሙ የሚችሉ ነገሮች ላይ እዛ ላይ የማተኮር ነገር ትንሽ እጥረት ያለብን ይመስለኛል። እና አንባቢ ሳይኖር ቀርቶ ሳይሆን የሆነ የማንበብ ባህላችን ከሆነ ጊዜ በኋላ እየቀዘቀዘ የመጣበትን ጊዜም ያው የምታስተውዩ ነው። በፊት የአንባቢ ችግር አልነበረም። አሁን እኮ የሜም ጊዜ ሆኗል እኮ ወደ ከአጫጭር ጽሁፎችም አንስን በቃ ወደ ሜም የወረድንበት ጊዜ ነው ያለው እና እንደዚህ መጽሐፎችን እንደዚህ ረጃጅም ነገሮችን የማንበብ ነገራችን እየደከመ መጥቷል። ይሄ የማይታበል ጉዳይ ነው። ስለዚህ በተለይ ደግሞ በሙስሊሙ በኩል ስታይ ሊትሬቸር ላይ ትንሽ ጽፎ ለህብረተሰቡ የማቅረብ ነገር ላይ ትንሽ ደከም የማለት ነገር እንዳለ ታስተውያለሽ።
እሺ፣ መቼም እንግዲህ አንቺን አግኝቼ ይህን ጥያቄ ሳልጠይቅ ባልፍ ተመልካችም ቅርም ይለው ይመስለኛልና ጻፍሽ ከታተመ በኋላ ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በነበረው ችግር የተነሳ የምርቃት ስነ ስርዓቱን አራዝመሽ ነበር። ያንን ማድረግ ለምን አስፈለገ? ለምን ማዘግየት መረጥሽ?
ከመረቃው ራሱ ፕሮግራም ብነሳልሽ እንደው ቅዳሜ ቀን ሲመረቅ ከደብረ ብርሃን የመጡ ከደብረ ብርሃን 130 ኪሎ ሜትር ነሽ ደብረ ብርሃን በጣም በርካታ የከተማዬ ልጆች ብዙ መጥተዋል ማለት ነው። እና ደብረ ብርሃን ከተማ ላይ የኦርቶዶክስ እምነት ተከታዮች በጣም ይበዛሉ። እና ሙስሊሞች እንግዲህ እኛ በልጅነት ስናድግ የነበር ነው ብዙ አይደለንም። እና አስተዳደግ ማለት ነው በዚህ ማህበረሰብ ውስጥ ነው ምንም ልዩነት በሌለበት ሁኔታ ነው ያደግኩት። ማለት ሃይማኖታዊ ስርዓቶች ይኖራሉ፣ ሁላችንም በየራሳችን የምናደርጋቸው ማለት ነው። ክርስቲያኑም የራሱ መልክታዊ ስነ ስርዓት አለው፣ እኛ ደግሞ የራሳችን አለን። በቃ ይሄንን የግልሽ ነው። ያው እንግዲህ መስጊድም ሄደሽ ቤትሽም ሄደሽ የሃይማኖት ስነ ስርዓት ታከናውኛለሽ፣ ቤተክርስቲያንም ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የትዳር አጣማሪ ያላቸው ብዙ አሉ በቤተሰብ ውስጥ እንደው ለምሳሌ፣ ሌሎችም እንደዛው ማለት ነው። እና የኛ አኗኗር እጅግ የተዋሃደ ነው። ለምሳሌ ደብረ ብርሃን ያ እንግዲህ እድገቴን ነው፣ ሁሉም ሰው እድገቱን ነው የሚመስለው፣ እኔ እድገቴን ነው የምመስለው። ስለዚህ የኦርቶዶክስ እምነት ተከታይ ጓደኞች አሉ፣ ቤተሰቦች አሉኝ፣ ጎረቤት አለኝ፣ የስራ ባልደረባ በቃ ሁሉም በዙሪያ በሙሉ የእምነቱ ተከታዮች በቃ በዙሪያ ያሉ በህይወቴ ውስጥ በጣም ትልልቅ ሰፊ ቦታ ያላቸው ብዙ ሰዎች አሉ። እና እነሱ እንግዲህ አሁን ስለጠየቅሽኝ ያለውን ነገር ያው ስለማስታውስ ምናምን ነው እንጂ እነሱና እኛ እያልኩ ራሱ ማውራት በጣም ነው የሚሰቀጥጠኝ። በቃ እኔ አኗኗሪ እንደዚህ ነው፣ በቃ አብሬ ነው የኖርኩት። ስለዚህ ማንም ቢሆን ማለት ነው አሁን እንደዚህ ኦርቶዶክስ ወይ ሙስሊም እንደዚህ እያልን ሳይሆን የራሴ እንደዚህ ጉዳት ሲደርስበት የኔ መጽሐፍ ማስመረቅ በጣም ስሜት አልባ ነው። ስለዚህ እነዚህ ቤተሰቦቼ ጥቁር ለብሰው ማቅ ተለብሶ ሀዘን ላይ ሆነው ችግር ላይ ሆነው ጉዳት ላይ ሆነው ይሄ የማይሰማኝ እኔ ምን ሆኜ ነው ቤተሰቡኝ ማለት ቤተሰብ ነኝ፣ እንዴት ነው ይሄ ነገር እኔን አፌክት የማያደርገኝ? እንደውም ምንድነው እዚህ ደረጃ ላይ መድረሳችን፣ ይሄንንም ጠቅሼዋለሁ። ለምሳሌ መድረክ ላይ እዚህ ደረጃ መድረሳችን አበሳጭ ነው። የትኛው ማለት ነው? ለምሳሌ እኔ ኦርቶዶክስ እምነት ተከታይ ወገኖች እንደዚህ ሆነው የኔ መጽሐፍ ምን ተብሎ ነው የሚመረቀው? ይመረቃ የደስታ ፕሮግራም እና እኛ እንግዲህ ሁሉም በመላው ኢትዮጵያ ኖትችስ ደብረ ብርሃን ብቻ ሳይሆን ሁሉም ቦታ ላይ ጎረቤትሽ የሆነ ችግር ሲደርስ ለምሳሌ ሀዘን ሲደርስ ሞት ሲኖር ምንድነው የሚደረገው? ሬዲዮ እንኳን አይከፈትም። የአለቅሶ ቤት መክፈት ሲጀምር ነው ሬዲዮውን መክፈት ሲጀምር ከወር በኋላ ይከፍት ከሆነ በቃ ከወር በኋላ ነው ሬዲዮ ራሱ የምትከፍችው ማለት ነው። ሀዘንን ተጋርተሽ ሁሉ ነገር አብረሽ ኖረሽ ነው በቃ ይሄ ኑሮ እኔ እጅግ በጣም የምወደው በጣም በውስጤ የኖረና አሁንም ያለ ነው። ስለዚህ የኦርቶዶክስ እምነት ተከታይ ወገኖቼ እንደዚ አይነት ነገር ሲደርስባቸው በቃ እኔ አብሬ ማዘኔ እንደ እንትን ሲቆጠር በጣም በቃ ያለንበት ነገር በጣም ያሳሰበኝ ማለት መቆጠርም አልነበረበት። ምክንያቱም በቃ ሁሉም ቦታ ላይ እንደዚህ በተለይ ተሳስረን የኖርን ወገኖች በዚህ ምን ያህል ብንራራ፣ ምን ያህል በመሀላችን ያሉ ልዩነት ቢሰፋ ነው እኔ ከጓደኞቼ እንዴት እንጠላለሁ ስል ይሄ ሁላ ማለት ምስጋና ከየት ነው የመጣው? ለምንስ ነው እንደዚህ የተገባው ብዬ በጣም ራሴ እንድጠይቅ አድርጎኛል። መሆን አልነበረበትም።
እሺ፣ በጣም ነው የማመሰግነው። በቅርቡ ደግሞ ከአንቺ ጋር ተመሳሳይ የሆነ በስምሽ የተከፈተ ገጽ አለ። አንቺ ግን የማትፈልግ የሆነ ሀሳቦች የሚያንጸባርቁ ገጾች እየበዙ መጥተዋልና ይሄ ለምን ሆነ? በምን አይነት መልኩስ ነው መቆም አለበት ብለሽ የምታስቢው? እንዲሁም ደግሞ ማህበራዊ ሚዲያ ላይ ብዙ ተከታይ ያለሽ ሰው እንደመሆንሽ ለተከታዮችም ማለት የምትፈልጊውስ ነገር ምንድን ነው?
እንግዲህ ብዙ ጊዜ የሆነ ጉዳይ ላይ ሀሳብሽን ሰተሽ እንደዚህ ወይ መነጋገሪያ ሲሆን ሀሳብሽ ሊሆን ይችላል፣ አለበለዚያ ደግሞ በቃ ገጽሽ እንግዲህ የኔ እንትን ብዙ ጊዜ ትምህርታዊ ነገር ነው ለማስተላለፍ ሞክረው። በተለይ ከፊልዴም ጋር ተያይዞ ሊሆን ይችላል። እንደዚህ አንዳንድ ይሄ አሁን የአሽር ቤትም እንደዚህ አይነት ሆኑ መዝናኛ ነገሮች ቀልድ ምናምን ስለሞ አንዳንዴ ቀልዳለሁኝ እና እንደዚህ አይነት ጨዋታዎች እንትላለሁ አንዳንድ ጊዜ ለጥፋለሁኝ። እና የሆነ ሰዓት ላይ እንግዲህ እንትን ስትሆኝ የሆነ ብዙ ሰው እንዲያውቅሽ ሲሆን ሌሎች ወዳጆቻችንም እንደደረሰባቸው ፌክ አካውንቶች ይከፈታሉ። በስም እንግዲህ አሁን አርቲስቶች እንግዲህ ምን ያህል እንዳስለቀሷቸው ምናምን የምናውቀው ጉዳይ ነው። እኔ በእርግጥ እንደዚህ ፌክ አካውንት ተከፍቶ በቃ ማይሆን ነገር ሲደረግ ሳይ ምንም አልመሰለኝም አልልም፣ ግን ዛት ማች እንትን የሚለኝ አይደለም፣ ብዙ አፌክት የሚያደርገኝ አይደለም። ግን ምንድን ነው የሰው እንትን ይነካል፣ የሰው ሞራል ይነካል። በተለይ ማህበራዊ ሚዲያ አጠቃቀም ላይ ገና የሆኑ በተለይ ወጣቶች ሲመጡ እንደዚህ ብዙም የዚህ የቨርቹዋል ዓለሙ ብዙም ያልገባቸው ሰዎች ሲመጡ እውነት ይመስላቸው እና ብዙ ችግር ነው የሚደርስባቸው እዛ ላይ ያለውን በማንበብ እንግዲህ ወይ የአንችን ስብዕና ሁሉ የሚያወርዱ ብዙ ነገሮች ሊለጠፉብሽ ይችላሉ። በእርግጥ ግን ምንድን ነው ይሄንን በምንድን ነው የምታስታርቂው? ጀስት አንደኛ ያው ወዳጆችን በማሳሰብ የተለያየ እንደዚህ አይነት ፌክ አካውንቶችን የኔም ብቻ አይደለም በነገራችን ላይ ሌሎች እንግዲህ የምንወዳቸው የምናከብራቸው የምንከተላቸው ሰዎች እንደዚህ አይነት ነገር ሲኖርባቸው ሪፖርት እያደረግን እያዘጋን የዚህኛውን ሰው ስብዕና ብንጠብቅ ሞራሉን ብንጠብቅ ጥሩ ይመስለኛል። እኔ ግን ብዙም በዚህ ሁኔታ የመጣ ይመስለኛል። ከዚህ በፊት አልነበረም። አሁን ግን የተለያዩ አካውንቶች እየተከፈቱ በጣም ብዙ ነገር ማለት ነው የኦርቶዶክስ እምነት ተከታይ ወዳጆቼን እነሱን ሁሉ ጭምር የሆነ ማይሆን ነገር የመናገር በዚህም በኩል ደግሞ በመምጣት ሙስሊሞችን ራሱ እኔ እንዳልኩት ሆኖ ሌላ ነገር እንደዚህ የማድረግ ነገሮች አሉ። ግን ብዙዎች ያውቃሉ። ሌሎችም እንግዲህ የሚያውቁበት መንገድ እንግዲህ ያው በተለያየ ጊዜ እንነግራለን። ይሄው አሁንም በአንቺን ፕሮግራም ባካችሁ የራሳችን ዋና ገጾች እየፈለጋችሁ ተከተሉልን። እንደዚህ አይነት አካውንቶች ሲኖሩ ለስለ ጥሩ አይደለም። በቃ ለስለ አጠቃላይ ሶሳይቲ የሚበክል ነው እንደዚህ አይነት ነገርና ትንሽ ጥንቃቄ ቢያደርጉ ብዬ መልእክት አስተላልፋለሁ።
ያንቺን መጽሐፍ ማንበብ ለሚፈልጉ በተለይ ደግሞ በባህር ማዶ ያሉ አንባቢያን መጽሐፍሽን እንዴት ማግኘት ይችላሉ?
በእውነት አሽር ቤት ያው ስትታተም እኔ ኦልድ ስኩል ስለሆንኩኝ ሃርድ ኮፒ ወዳለሁ። አብ ሲታተሙ በእውነት እኔ ልሄዳለሁ ሁሉ ብዬ ነበር። ማለት አሜሪካ ያው ቪዛዬን አየሁትና ብዙ ጊዜ ያለኝ ቆይ እስኪ ሄጄ ይችን መጽሐፍማ እንደዚህ በሃርድ ኮፒ ነው ማከፋፍላት ብዬ ነበርና በጣም ያሳዝናል። በቃ ያው ኢንፍሌሽኑ ምናምን ምናምን ለካ ሰማይ ነክቷል። ትንሽ ቆየው ከሄድኩኝ መሰለኝ እና ተውኩት። እንደዚቹ እንዳለች ቢያገኟት ደስ ይለኝ ነበረ። ከዛ ውጪ አሁን አማዞን ላይ እየሞከርኩ ነው። እዛ ላይ በኢቡክ ፎርማት እንግዲህ በድምፅም በፒዲኤፍም አሁን በቅርቡ በዚች ሁለት ሶስት ቀን ውስጥ የሚጫን ይሆናል።
እሺ፣ ሀውለት አህመድ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር እንዲሁም ደግሞ የአሽር ቤት ደራሲ እንዲሁም ደግሞ በእስላማዊ የንግድ ስራና የባንክ አገልግሎት ባለሙያ ከአሜሪካ ድምፅ ጋር ለነበረች ቆይታ ከኛ ጋር እንደዚሁ ጊዜሽን በማሳለፍ ያለሽን ተሞክሮ ስላካፈልሽን እጅግ አብዝቼ አመሰግናለሁ።
እኔም አመሰግናለሁ በጣም።
ክቡራትና ክቡራን አድማጮቻችን የቅዳሜ የካቲት 18 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛችኋለን። ለጥቂት ደቂቃ እረፍት እናድርግና የተቀሩትን ቅንብሮች ይዘን እንመለሳለን። ቆየት ካሉ የድምፃዊት ሄለን በርሄ ዜማዎች መካከል አታስፈራራኝ የሚለውን ልጋብዛችሁ።
Yeah.
ዓለም አቀፍ የሀገር አስጎብኚዎች ቀን International Tourist Guides Day በዚህ ሳምንት ተከብሮ ውሏል። ያለምን መስህብ ለማየት ከሀገር ወደ ሀገር የሚዘዋወሩ ጎብኚዎችን በማገልገል ላይ የሚገኙ ታታሪ ባለሙያዎችን ለማክበርና ለማሰብ ዓለም አቀፉ የአስጎብኚዎች ፌዴሬሽን የተመረጠ ቀን ነው። ታዲያ እኛም በሾች የሚቆጠሩ ወጣቶች ሙያ ስለሆነው አስጎብኝነት ይዘት በጥቂቱ ለመረዳት አንድ እንግዳ ጋብዘናል። እንግዳችን የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት አሸናፊ ካሳ ይባላል። ሀብታሙ ስዩም አነጋግሮታል።
እሺ፣ አሸናፊ ካሳ እባላለሁ። የኢትዮጵያ ቱሪስት አስጎብኚ ባለሙያዎች ማህበር ፕሬዚዳንት እንዲሁም በሙያዬ በማስጎብኚ ስራ የምሰራና በሆቴልና ቱሪዝም ዘርፍም የኮንሰልታንሲ ስራና የራሴን የግል ስራ ያለኝ ድርጅት ማስጎብኚ ያለ።
በጣም አመሰግናለሁ። የኢትዮጵያ ሀገር አስጎብኚዎች ማህበር መቼ ነበር የተቋቋመው? እንዲቋቋምስ ያደረጉት ምክንያቶች ምንድን ናቸው?
አመሰግናለሁ። እንግዲህ ማህበራችንን ለማቋቋም 2009 ላይ ነበር ያሰብነው። በዋናነት እንደ ምክንያት የነበረን ምንድን ነው? ብዙ ጊዜ ኢትዮጵያ ላይ በቱሪዝም ላይ በአብዛኛው ብዙ ክፍተቶች ያሉበት ነበር እና እኛ ደግሞ እንደ ሙያተኛ ማድረግ የሚገባን ነበረ። ያንን ነገር ለማድረግ ግን ኮሌክቲቭሊ ማድረግ ስላለብን ያሰብነው ነገር 2009 ላይ ኔትወርክድ መሆን አለብን እና ለማህበር ማቋቋም አለብን ብለን ነበር። ይሁን እንጂ የሙያ ባህሪያችን ሁላችን እየዞርን ስለሆነ የምንሰራው ከቱሪስቶቹ ጋር መገናኘት አልቻልንም። ይሁን እንጂ 2012 የመጣው የኮሮና ቫይረስ እና የሰሜኑ ጦርነት ቱሪዝሙን ከመቀዛቀዝም አልፎ እስከ ማቆም ደረጃ የደረሰበት ሁኔታ ላይ ጊዜ ያንን እንደ ችግር ሳይሆን ይህንን ወደ አጋጣሚ ለመለወጥ ማንቀሳቀስ ጀምረን ሰኔ 2012 ላይ ማህበራችንን ማቋቋም ጀመረ።
አሸናፊ፣ የኢትዮጵያ ውስጥ እንግዲህ ወጣት እንዲሁም አንጋፋ የሀገር አስጎብኚዎችን እናያለን። በኢትዮጵያ የቱሪዝም ዘርፍ ውስጥ ያላቸው ሚና እንዴት ይገለጻል?
ቱሪስት ጋይድ አን ኢንተርናል አምባሳደር ይባላል። የሀገር ውስጥ ተወካይ የሚባል ነው። ያ ማለት ምንድን ነው? አብዛኛው ካየ በሚዲያ በተለያዩ የማስታወቂያ ዘዴዎች ስለ ኢትዮጵያ ውጭ ሀገር ላለውም እዚህ ያለው ሲነገር ተነግሮ ፋይናሊ ያ ቱሪስት ሲመጣ ኤርፖርት ላይ የሚያገኘው ሌላ አይደለም፣ አስጎብኚ ባለሙያውን ነው የሚያገኘው። ኤርፖርት ላይ ገና ሲያል ከዛ ተቀብሎ ሆቴል አስይዞ አስጎብኝቶ ሲሸኝም ሲሄድም ከሀይ እስከ ቻው ያለውን ፕሮሰስ ውስጥ በሙሉ ያለው ይህ የቱሪስት አስጎብኚ ባለሙያው ነው እና በሌላ ቋንቋ ያ የተባለለትን ነገር የተነገረውን ነገር እዚህ ተግባራዊ የሚያደርግ ወይ ደግሞ እንደ ሀገርን ወክሎ ያሉትን ነባራዊ ነገሮች የሚያሳይ መረጃዎችን የሚሰጥ እውቀቱን የሚያካፍል ሰርቪሱን የሚያደርግ ነው እና በአጠቃላይ ይሄ ቱሪስት አስጎብኝ ባለሙያ ማለት በድፍኑ ለማለት የኢትዮጵያ ኢንተርናል አምባሳደር ወይም የውስጥ የሀገር ተወካይ ነው ልንለው የምንችለው ነው።
የሀገር ማስጎብኘቱ ዘርፍ በተለይ ኢትዮጵያ ውስጥ በተለያዩ ቦታዎች ለሚገኙ ወጣቶች እየፈጠረው የስራ እድል አለ ወይ? በምን መንገድ ወጣቶችን እየጠቀማቸው ነው? ወጣቶችስ በምን መንገድ ነው በዘርፉ ውስጥ እየተሳተፉ የሚገኙት?
እንግዲህ መንግስት የሀብት ክፍፍል ወይ ደግሞ ከቱሪዝም የሚገኘውን ተጠቃሚነት ለማድረግ በተለያዩ መዳረሻ ቦታዎች ላይ ሎካል ወይ ደግሞ የአካባቢ አስጎብኚዎችን አደራጅተዋል። ይህ አካባቢ አስጎብኚዎች መደራጀት አንደኛ እዛ አካባቢ ያሉ ሰዎች ስለ ቦታው የኤክስፐርቲዝ ደረጃ ኤክስፕላኔሽን መስጠት እንዲያስችላቸው አስችሏል፣ ግንዛቤ እንዲኖራቸው አስችሏል። እግረ መንገዱንም ደግሞ ቱሪስቶች ደግሞ ለዛ ቦታ ላይ ለመግቢያ ለአስጎብኚ ሲከፍሉ በፋይናንስም ደግሞ ወይ ደግሞ በገቢም ደረጃ ደግሞ እንዲጠቀሙ ያስቻላቸው ሁኔታ ነው ያለው። አብዛኛው አሁን ኢትዮጵያ ላይ አብዛኛው ዋና መዳረሻ ላይ የቱሪስት አስጎብኚ ባለሙያዎች ማህበር ያሉበት ነው። ይሄ አንዱ ለተወሰኑ ሰዎች እንደ መነሻ በዛ በኩል ይገቡና ከዛ ደግሞ ራሳቸውን አፕግሬድ አድርገው ናሽናል በመሆን ዙሪያ መላ ዙሪያ ላይ ኢትዮጵያ ላይ እንዲሰሩ ያስቻላቸው ነው እና ከዛም ባሻገር ደግሞ አንዳንዶቹ ትልልቅ ስራዎችን ለሀገርም ሰርተዋል፣ እነሱም ተጠቃሚ ሆነዋል። እንደ ጥሩ ምሳሌ ልናወራው የምንችለው ላሊበላ አካባቢ ያለውን እንትን ነው። ላሊበላ ምናልባት እንደ መንግስትም ወይም እንደ ሀገርም አልተጠቀምንበትም እንጂ ዲፕሎማሲ ስራ ወይ ደግሞ የሰዎችን ኢንተርናሽናል የማግባባት ስራ በጣም ከፍተኛ የሆነ አቅም ያላቸው ሰዎች ያሉበት ነው። በቋንቋም በክህሎትም በእውቀትም ደረጃ እና ብዙ ኢንቨስትመንትንም መሳብ የቻሉ ናቸው። አንዳንዶቹ አብረው እዛው ከነሱ ጋር ኢንቨስት አድርገው ሎጆች እንዲሰሩ አድርጓል። አንዳንዶቹ ደግሞ ድጋፍን በማግኘት እዛ ቦታ ላይ የተለያዩ መገልገያዎችን እንዲያደርጉ እንዲሰሩ አስችሏቸዋል ማለት ነው እና የፈጠረው የስራ እድል ከነሱም አልፎ ለሌላም ሰዎች የፎሬን ዳይሬክት ኢንቨስትመንት እንዲመጣ ብዙ ሚናውን ተጫውቷል ማለት ነው።
እንግዲህ ይሄ ስራ ከሀገር ጎብኚዎች ጋር በተለያዩ አካባቢዎች መዟዟርን፣ መገናኘትን፣ ከእነሱ ጋር የሀሳብ ልውውጥ ማድረግን የሚጠይቅ አድካሚ ስራ ነው። ብዙ ጊዜ የሀገር አስጎብኚዎች የሚገጥሟቸው ተግዳሮቶች ምንድን ናቸው ብለህ ታስባለህ? አንተም በሙያው ውስጥ ለበርካታ ዓመት እንደኖረ ሰው
የተለያዩ እንትኖች ይገጥመዋል። አንዳንዱ የህይወት ዋጋም የሚያስከፍሉ ሁኔታዎች እስከምጣት ደርሳሉ። አንዳንዱ ተፈጥሯዊ ነገሮች ይደርሳሉ። ለምሳሌ በቮልካኖ አካባቢ ያርታ ሌላ ስትሄድ ወይ ኢኩፕድ ካልሆንክ የዚህ ስሞኩ በተለይ ሰልፈሩ አለ እዛ ኤርታሌ አካባቢ ላይ ብዙዎቹ የውጭ ሰዎች ወይ ኢኩፕድ ሆነው ይመጡና አንተ አንዳንድ ጊዜ ትንሽ የማስኬች የምትለጠፈውንም አድርገህ መቋቋም ሊያቅት ይችላል። እነዚህ እንግዲህ እዛው አካባቢ ነባራ ያሉ የተፈጥሮ ናቸው። ሰው ሰራሽ ደግሞ አንዳንድ ቦታዎች ላይ ዝርጋዎችም ሊገጥም ይችላል። መኪናዎችን አስቁሞ የመዝረፍ ነገሮችን የመሳሰሉ ነገሮች እና ደግሞ አንዳንድ ቦታዎች ላይ ማህበራዊ ነገሮችም የሚገጥም ለምሳሌ እኔ አንድ ወቅት ላይ በዓለም ደረጃ ትልቅ የሚባል ፎርመር ጎግል ቫይስ እና ኮሮና መጋቢት ላይ ሲሆን እሱ ከኮሮና በፊት ነው ወደ ኢትዮጵያ የመጣ የነበረው እና ኢትዮጵያ ላይ ከመምጣት በፊት ኮሮና እንትን ሲል እኛ አጋጣሚ ደቡብ ኦሞ ነው የነበር ነው። ደቡብ ኦሞ ማለት ይሄ ማነው ሀመር ሙርሲ ምናምን ማህበረሰብ ያሉበት እና ዜናው ወዲያው ሲሰራጭ እኛ አጋጣሚ እዛ እየገባን ነበር ለመጎብኘት። ከዛ በሽታ መጣ። እናንተ ነው በሽታ የምታመጡ ብሎ ማህበረሰብ ትንሽ ኔጌቲቭ ሪአክት የማድረጉ ነገር ነበር እና ከዛም ባሻገር ደግሞ አንዳንድ ደግሞ እንግዶች አሉ በባህሪያቸው ትንሽ ጥሩ ያልሆነ የራሳቸው ፍላጎት ያላቸው ያን ፍላጎት ለማሳካት ለምሳሌ ከእኛ ሀገር ባህል ጋር የማይሄዱ ነገሮችን እንትን ለማድረግ አንዳንዶቹ ደግሞ ፖለቲካሊም ሊሆን ይችላል ሌሎችም የራሳቸው ኢንተረስት ያላቸው ፈልጉ ነገሮች ይኖራሉ እና በርካታ አይነት ፈተናዎች ያጋጥመዋል። ያው እንግዲህ ቱሪስት ጋይድ ስትሆን ሀገር ነው ተሸክመ የምትሄደው እና ምንም አይነት አመለካከት ቢኖርህ ሀገርን አስቀድመ ስለምትሰራ እነዛን በተቻለ መጠን መልኩ አንድን በማድረግ እንግዳዎችን በማይረብሽ መልኩ ይዘው የምትንቀሳቀሰው ነው የሚሆነው ማለት ነው።
ከመለየታችን በፊት የሀገር አስጎብኚ ባለሙያዎችን አቅም ለማሳደግም ሊሆን ይችላል፣ በአጠቃላይ በዘርፍ ውስጥ የሚታዩ ችግሮችን ለመቅረፍ የተሻለ የስራ ባህል ለመፍጠር ምን መደረግ አለበት ብለህ ትመክራለህ?
እኛ እንግዲህ ይህንን በተለይ አንድ ቱሪስት አስጎብኚ ሊያስፈልገዋል ከሚባለው መካከል አንዱ ይሄ ቲኤስኤም እንለዋለ ኖሌጅ ስኪል እና አቲቲዩድ እና እነዚህ ነገሮች ላይ እኛ በአቅማችን እየሰራን ያለ ነው። ግን አንዳንድ ጊዜ ሎካል እንትን ስትሆን የሚኖሩ የአቅም ውስንነቶች ናሉ። አንዳንድ አቅም ውስንነቶች ከፋይናንስ ሊሆን ይችላል። አንዳንድ አቅም ውስንነቶች ከእውቀትም ሊሆን ይችላል። አንዳንድ ደግሞ ከማቴሪያልም ሊሆን ይችላል። እነዚህን ነገሮች ግን ለመፍታት ከመንግስትና ሌሎች ባለድርሻ አካሎች ተቀራርቦ የመስራቱን ነገር ማዳበር አለ። እኛ በተደጋጋሚ ጊዜ ለቱሪዝም ሚኒስቴር ተቀራርበን እንወያይ እንስራ የሚል ነገር እያቀረብን ነው። ቱሪዝም ሚኒስቴር ያው እንግዲህ አዲስ እንደመሆኑ በሚኒስቴር ደረጃ በመቋቋሙ ያን ነገር ገፍቶ የሄደበት አይደለም። ግን የመጀመሪያውና ትልቁ ነገር ቱሪዝሙን አሁን በተለይ ኢትዮጵያን ቱሪዝም ከተዘጋበት ሲመለስ ብዙ አይነት ፈተናዎችን ይዞብን ሊመጣል ይችላል። ለምሳሌ አሁን እኛ አብዛኛው ሙያተኞቻችን ሙያውን እየተዉ ወደ ሌላ መስመር የገቡበት አለ፣ ከሀገር የሚወጡ የመሳሰሉ ነገር አለ እና ቱሪዝሙ እንደ አዲስ ሲከፈት ከፍተኛ ፍሰት በሚመጣ ጊዜ በቂ አስጎብኚ ባለሙያዎችም ላይኖሩ ይችላሉ። ሌሎች ነገሮች ሊከሰቱ ይችላሉ። መዳረሻዎች እንደነበሩት ላይሆኑ ይችላሉ። አገልግሎቶች እንደ እነዚህን ሁሉ ግን ሶልቭ ልናደርግ የምንችለው ተቀራርቦ የመንግስት ተቋማት፣ ፕራይቬት ሴክተሩ፣ ኢንዲቪዥዋሎች፣ ፕሮፌሽናሉ ተቀራርቦ መወያየት መቻል አለብን። ቱሪዝሙን እንደ ከዚህ በፊት እንደነበረው ለመስራት እንዲያስችል አሁን ላይ ያለው ሁኔታ ለመናገር ያው እንግዲህ ሙዚቃ ስታዳምጥ አንዳንዴ ፖዝ የምታደርገው ነገር አለ አይደለም? ላውድ የነበረውን ነገር ፖዝ አድርገው ልክ ፖዙ ስታደርገው በአንዴ ላውድ ይሆናል። በሴሚስትሩ ከኮሮና የነበረው ከፍተኛ ፍሰት የነበረበት ነው። ልክ ኮሮና እና ጦርነቱ ደግሞ ወደ ኮምፕሊት ሻት በሚባል ደረጃ ይዞታል። አሁን ደግሞ ሲላቀቅ ደግሞ ከፍተኛ ቁጥር ያለው ሲመጣ ያ ነገር ችግር እንዳያመጣ ቆም ብለን ማውራት አለብን፣ መነጋገር፣ ምን አይነት ክፍተት አለብን፣ ምን አይነት ችግር አለበት፣ እንዴት ወደፊት መሄድ አለበት የሚለውን ነገር ማድረግ አለብን።
አሸናፊ ካሳ የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት፣ ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮቼና በተመልካቾች ስም መልካም ምሽት ይሁንልህ።
አሜን። አመሰግናለሁ።
ዛሬ ቅዳሜ ምሽት የያዝንላችሁ ቅንብሮች ተጠናቀዋል። ለመሰናበቻ ግን አንድ ሙዚቃ ልጋብዛችሁ። የሚካኤል በላይነህን ስወድሽ ስወድሽ የሚለውን መርጬላችኋለሁ።
Yes, my meritu, yeva esifatu, and alam garcha, and erigatu. I know tishimbaine, tadaka meya ye, suwe tis wete, wete wete shale. Yes, my meritu, yeva esifatu, and alam garcha, and erigatu. I know tishin baine tadak me yaye siwa tis wete 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 shale and as a kid and I and I de amava and a kirby buku and a lomi shita ava vanda yenu And it was just shallow. Fickishin, the fickle, the fickish McMurphy. Took in die in his arm, worked in the room. Take a maze of a day. I wish she would take him. I put him ready to the end of me, but I can I get a sheen? See the guy in that day. Yes, my meritu, ye ba esifatu, and alam garcha, and erigatu. I know tishin baine, tadak me yaye, suwa tis wete, wete wete shale. Ene wete shale. Yadam Kwang Kwai Baka Duwarani Naka Buzo Shizamanat And Far Off The Lead Million Masale
ክብራትና ክብራን አድማጮቻችን ለዛሬ ቀዳሚ ምሽት ያሰናዳናቸው ቅንብሮች በዚሁ ተጠናቀዋል። ነገ እሁድ ደግሞ በመስተዋት ፕሮግራም የተለያዩ ዝግጅቶችን ይዘን እንጠብቃችኋለን። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ከፕሮዲሰሩ ከንጉሶ ታምሬ ጋር በመስተንግዶ አብሬያችሁ ያመሸሁት ቆንጂት ታየ ነኝ። ሰላም በደህና ደሩ።